ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 12 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። በዞክሩ ሊጋገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ መስከረም 12 ቀን 294 ቀናት አለፋቸው።
ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
ዝግጅታችንን በዜና እንጀምራለን። በማስከተልም ከዝግጅት ክፍላችን የቀረቡ ሁለት ሀተታዎችን በተከታታይ አሰምተን በመጨረሻም የጥቅምት ወር 2008 ዓመተ ምህረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያን አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
የአፋር አስተዳደር ያደጋ መከላከያና የምግብ ዋስትና ቢሮ ለዜና ተቋሞች በሰጠው መረጃ በቅርቡ ያዋሽ ወንዝ ሞልቶ ባስከተለው ጎርፍ ምክንያት በአካባቢው የሚኖሩ 240 ሺህ ሰዎች በጎርፉ መጎዳታቸውና ከነዚህም ውስጥ 144 ሺህ የሚሆኑት ከቤት ንብረታቸው የተፈነቀሉ መሆናቸውን ገልጿል። በአጠቃላይ 5 ቢሊዮን ብር የሚገመት ንብረት መውደሙም ተገልጿል። ጎርፉ 41 ሺህ ሄክታር መሬት የሸፈነ ሲሆን 18000 ሄክታር የሚሆን ለሰብል የተዘጋጀ መሬትን የጎዳ መሆኑ ታውቋል። ከዚህ በተጨማሪ 105 ትምህርት ቤቶች፣ 200 የሚሆኑ የገጠር መንገዶች፣ 6 ድልድዮች እንዲሁም 21000 የሚሆኑ የቀንድ ከብቶች በጎርፉ ተጎድተዋል። ጎርፉ ሊከሰት የቻለው የከሰም፣ የተንዳሆ፣ የቆቃ ግድቦች በመሙላታቸው ምክንያት ነውም ተብሏል። ከጎርፉ ለማጋገም የ350 ሚሊዮን ብር እርዳታ የተጠየቀ ሲሆን እስካሁን የተገኘው 100 ሚሊዮን ብር ብቻ ነውም ተብሏል። ማክሰኞ መስከረም 12 ቀን የውያኔው ፓርላማ ባካሄደው ስብሰባ በያዝነው ዓመት የኢስሙላው ምርጫ እንዲካሄድና ትምርትም እንዲጀመር የወሰነ መሆኑ ታውቋል። ምርጫው የሚካሄድበትን ቀን ለመቆረጥ ኃላፊነቱን ለምርጫ ቦርድ ሰጥቷል። ፓርላማ ተብዬው የወሰነው ውሳኔ ቀደም ብሎ የስሙላ ምርጫውን ለማስረዘም እንደ ምክንያት አድርጎ የተጠቀመበት የኮሮና ቫይረስ ስጋት ሳይሻሻል መደረጉ ብዙዎችን አስገርሟል። ቀደም ብሎ የጤና ሚኒስትር ኃላፊዋ የኮሮና ቫይረስን እየተከላከሉ በዚህ ዓመት ምርጫ ማካሄድ ይቻላል በማለት ምክረ ሐሳብ መስጠቷ የሚታወስ ሲሆን በዛሬው ቀን በሰጠችው መግለጫ በህብረተሰብ ውስጥ በጥልቀት የገባው የኮሮና ቫይረስ በከፍተኛ ፍጥነት እየተሰራጨ መሆኑን ጠቅሳ ህብረተሰቡ እንዲጠነቀቅ ማሳሰቢያ ሰጥታለች። ሰኞ መስከረም 11 ቀን በተሰጠው የጤና ሚኒስቴር መግለጫ በ24 ሰዓት የተደረጉ ምርመራዎች በከፍተኛ ደረጃ ከነበረበት ከ16000 ወደ 8115 ቢወርድም በመርመራ በሽታው እንደያዛቸው የተረጋገጠባቸው 889 መሆናቸውን ለማወቅ ተችሏል። ይህም ቁጥር ቫይረሱ በህብረተሰብ ውስጥ ምን ያህል እንደተሰራጨ ያሳያል። ፓርላማ ተብየው የስሙላ ምርጫ እንዲካሄድ ቢወስንም ለጻና ዲሞክራሲያዊ ምርጫ ማካሄዱ አጠራጣሪ ነው በማለት አንዳንድ የተቃዋሚ ፓርቲዎች እየተናገሩ ይገኛሉ። የቫይረሱ ስጋት ከቀድሞ ይልቅ አሁን ከፍተኛ በሆነበት ሁኔታና በጉዳዩ ላይ የሚመለከታቸው ክፍሎች ሐሳብ ሳይሰጡበት ትምርት ቤቶች እንዲከፈቱ መደረጋቸው ሐላፊነት የጎደለው ድርጊት ነው በማለት አስተያየት የሚሰጡ በርካታ ናቸው። የፌደራል ከፍተኛ ፍርድ ቤት አቃቢ ህግ በእስክንድር ነጋ ያቀረበውን ክስ እንዲያሻሽል ተዛዝ የሰጠ መሆኑ ታወቀ። ማክሰኞ መስከረም 12 ቀን የተሰየመው ችሎት አቃቢ ህግ በሰኔ 23 እና 24 በሰውና በንብረት ላይ ደረሰ ያለውን ጉዳት ለይቶ እንዲያቀርብ፣ ጉዳቱ የደረሰው በየት ክፍለ ከተማና ወረዳ በስንት ሰዓት እንደሆነና እንዲሁም የተከሳሾቹ የወንጀል ተሳትፎ በዝርዝር ተለይቶ እንዲቀርብ አዟል። አቃቢ ህጉ ክሱን አሻሽሎ እንዲያቀርብ ለመስከረም 19 ቀን ተለዋጭ ቀጠሮም ሰጥቷል። ተከሳሾቹ ወደ ቃሊቲ እስር ቤት ከተዛወሩ በኋላ ከቤተሰብ ጋር እንዳልተገናኙና ምግብና ልብስ እንዳልገባላቸው በአቤቱታ አቀርቦ ችሎቱ እንዲፈጸም ትዕዛዝ ሰጥቷል። በሌላ ዜና የምስራቅ ሸዋ ፍርድ ቤት ልደቱ አያሌው በ100,000 ብር ዋስትና ከእስር ተፈትቶ ጉዳዩን በውጭ ሆኖ እንዲከታተል ትዕዛዝ የሰጠ መሆኑ ታውቋል። በተያያዘ ዜና ሰኞ አቃቢ ህግ በዘረኛ አሸባሪዎቹ በነ ጀዋር መሐመድ ላይ ባቀረበው የክስ መዝገብ ውስጥ ጀዋር 5 ሊቃነ ጳጳሳት እንዲገደሉ ትዕዛዝ የሰጠ መሆኑን ገልጿል። ተከሳሹ ሰኔ 17 ቀን 2012 ዓ.ም ተመረጠ በግምት ከቀኑ 5 ሰዓት ከሐረርና ከአርሲ የመለመላቸውን 15 ወጣቶች በኦፌኮ ቢሮ ሰብስቦ በማህበረ ቅዱሳን ስም የተሰባሰቡት የኦሮሞ ገዳዮች ነፍጠኞች ለትግላችን እንቅፋት በመሆናቸው ማስወገድ አለብን በማለት የአምስት ሊቃነ ጳጳሳትና የሁለት የቤተ ክርስቲያን አገልጋይ አባቶችም ስም የስልክ አድራሻና በተመሳሳይ ሰዓት ለመግደል ያመች ዘንድ የሚጠቀሙበት መኪና የመኖሪያ አድራሻ የሚመገቡበትን ቦታ በማጥናት እርምጃ እንዲወሰድ ትዕዛዝ ሰጥቷል በማለት ያቃቢ ህግ ክስ ይዘረዝራል። በኢትዮጵያ ኤችአይቪ ኤድስን ለመከላከል የሚሰሩ ስራዎች በመቀዛቀዛቸው አሁንም በየአመቱ በ10,000 የሚቆጠሩ ሰዎች በበሽታው ህይወታቸውን እያጡ መሆናቸው ታውቋል። ቁጥሩ ሊጨምር የቻለበት ምክንያት ህክምናውን የሚወስዱ ዜጎች በተለያዩ ምክንያቶች የጸረ ኤችአይቪ መድኃኒቶችን በማቋረጣቸው፣ ከቅርብ ጊዜ ወዲህ ደግሞ አንዳንድ የሃይማኖት አስተማሪዎች ዜጎች መድኃኒቱን እንዳይጠቀሙ የሚገፋፉ መልእክቶችን በማስተላለፋቸው ነው ተብሏል። ችግሩን ለማስቀረት መንፈሳዊ አባቶች ለየእምነት ተከታዮች በኤችአይቪ መድኃኒት አጠቃቀም ላይ የሚታየውን ብዥታ የሚያስወግዱ ተከታታይ ትምህርቶችን መስጠት እንደሚጠበቅባቸው ተገልጿል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የነጻነት መታወቂያ ያለም ሳሌ ትኩረት በድሰገነት ይዋባል በአዋዜ ማድምቀ የቸሬ ጀግና የጨዋ ያትንኩን ባይህ ዝባርማ ያበሻ ምድር መለዮ የጥቁር አውደ ግርማ ኢትዮጵያዊ እምነት ማለት የጥቁሮች አሻራ የሰንደቆች ሁሉ ሰንደቅ የነጻነት አውራ አረንጓዴ ቢጫ ቀይ የአምላክ እጅ ስራ የአንድነት gashachi yenyana tachi na leta fanachi tembiterji to ya ferau gashachi ikabandya kabira armahachi barbenyo chemi miaberau itule dadera
ዝንጀሮን ወደ ባህር አሳን ወደ ገደል በዚህ ርዕስ የወያኔን ቅጥርጥር ለማጋለጥ ከብዙ አመታት በፊት ጽሑፍ አውጥተን ነበር መልእክቱና ይዘቱም ለዛሬም የሚሰራ መሆኑን ማመን ተገደናል የኮሎኔሉ ነገር እንዲሁ ዝብርቅርቁ ይወጣ ነው የሚያሳስበው ጉዳይ ደግሞ ኮሎኔሉ አውቅ ያለው መጥቅ ያለው ይያለ ስለሆነ ከማንም ትችት ሆነ ምክርን የሚቀበል አለመሆኑና ጭራሹኑ መታበዩ ነው አወቅሻወቅ ሲሏት ቅዱስ መጽሐፍ አጠበች የተባለውም ሊነሳ የሚገባው ነው መከራው ለሚመለከተው ህዝብ ባለመንጫዎቹን መሪዎቹን አሰራላሰረ አገዛዙ የፍጅት ነውና አማራው ክርስቲያኑ መፈጀቱ ቀጣይ ነውና መዘናጋት ይጎዳል ብለንም ነበር ይኸው መተከል ላይ ጭፍጨፋው ተካሄደ አይደል ኮሎኔሉ በነማን ሊያሳብብ ነው አሁን ፍጅት ሊያካሂዱ መሳሪያ በባለ ስልጣኖች እርዳታ ሲያስገቡና በአስር ገዳይ ቡድን ሲዘጋጁ ያው እንደተለመደው እንደታየው አልሰማሁም አላወቅኩም ሊለን ነው በሰላይነት ስራዬ ኮራለሁ የሚለው ኮሎኔል ሀቅን በድርቅና ቢክድ ማንም የሚያምነው አያገኘም ግድያው ፍጅቱ ቀጣይ ነው እየታረዱ ዋይ ዋይታን መምረጥ ወይም ህይወትን ለማዳን መከላከል ሌላም አማራጭ የለውም አራጅን መንግስት ብሎ መማጠን ከሞኝነት የባሰ ጥፋትና ድክመት ነው ግድያውን ከቶም አያቆመውምና ከጀርባውም ወያኔም አለበትና ተውን ማሩን በሚል ልመና የሚነቃ ደግልና ከቶም የላቸውም አማራውና ክርስቲያኑ በተፈጀ ቁጥር ወያኔ ለጥፋቱ ይፈነድቅበታል አርቆ ማየት የተሳነው ቡድን ነውና የራሱን የመቃብር ጉድጓድ እየቆፈረ መሆኑን መገንዘብም አቀቶታል በወያኔ ተገፍቶና ተገፋፍቶ ፍጅት የሚያካሂደው ቤኒሻንጉል ስብስብም ነግ አማራውና ክርስቲያኑ ሲነሳ መግቢያ መውጫ ጠፍቶት አተርፋለው ሲል እንደሚጠፋ መገንዘብ እንዳለበት በበቂ መክረናል ተመሳሳይ መክረም የቀማንት ኮሚቴ ለተባሉት ጉዶች ስንነግርም ቆይተናል የትግራይ ህዝብም በስሙ አማራው ሲፈጅ ሊቃወም ግዳጅ አለበት ሌባውም ጠበቃውም የሚወቀበት ጊዜ ደርሷልና ሊታሰብበት ይገባል አማራውን ክርናል ባለማድረግ ከነታምራት ላይኔ እስከ ደመቀ መኮንንና አብን የተባለውም ድረስ የተሰራበት ቢሆንም በታሪክም በቅርብም ለሀገርና ለወገን ሲዋደቅ አፍሪ ታሪክ የጻፈው አማራ ህዝብ እንዲያው ዝም ብሎ በቀጣዩ ይታረዳል ብሎ መጠበቁ ዘበት ነው በርግጥ ትውልድ ተቀየረ ታሪክም ዋሸንዴ ብሎ ጥያቄ የሚያስደረድር ጊዜ መጣ መምሰሉ አልቀረም በአርበኞቹ አገር ቡከን ብቻ እየተወለደ ነው እንዴ ያሉም ብዙ ናቸው ወንጀልም ጣጣልባ የሆነ መስሏል ውርጋት ዱርዮች ምንጫ ይዘው በውዳቂና ዘረኛ ምሁሮች እየተቀሰቀሱ ፍጅት እየፈጸሙ ናቸው ስንተዋወቅ አንደባበቅ ነውና የራስ መጠበቂያ መሳሪያም አልጠፋም ወኔ ጠፍቶ ነው ወደ ሳምንት ፋኖነት ውርደት የወደቅ ነው ሰዎቹም ማለትም ውዳኑ በተለይ እንደ ጠገበ አጋዘን የነፍጠኛን ጎጆ ባይታከኩ በተሻላቸው ነበር ለህዝብ ቆመናል የሚሉት መሳቂያዎች አያድን ጋሻ ቂጣ ሶጋል ከሆኑ ውሎ አድሯል በነበየነ ጴጥሮስ ብርሃኑ ነጋ ይሙት ከተማ ታሪካዊ አድማችንን ያከሸፉትና ህብረትና ቅርጅትን ያጠፉት ቡከኖች መሪነትስ ትግል እንዴት ይታሰባል ትግላችንን ከጎዱት አንደኞቹ የህዝብን በራሱ መደራጀት በሰበብ አስባቡ የተቃወሙት ናቸው ፖለቲካና ድርጅትን በጅምላ ያወገዙ አስመስለው በታገለ ትውልድ ላይ በመዝመት ህዝብን ትጥቅ ያስፈቱት የወያኔ ተላላኪዎችን ሆነ ያሉት ከንቶችን ሆነ ራእይ አለን ባይ የሩቅ ሀገር ጋጠወጦችን ህዝብ ያውቃቸዋል። ዛሬም በማደናገሩ ተልእኮ የተሰማሩት ጂኦግራፊ ያስተማሩ አቅጣጫ ሁሌም የጠፋቸው አዛውንት ሆነ በትራቸው የተኮለፈሉት አንጎለ ሸንካላዎች ሁሉ ምሳሌ ናቸው። ሙሴ ብለው ስም እንደሰጡት ሁሉ የመደላደያ ጊዜ ሊገዙለት ከደከሙ በኋላ ዛሬ ተመልሰው ኮሎኔሉ የቀንጅብ ሆነ ብለው ሊነግሩን ይከጅላሉ። እነዚህ አይነት የፖለቲካ ተውሳኮች ህዝብን ጎራ እንዲያመሱ እስከ ተፈቀደላቸው ድረስ ህዝባዊ ትግላችን ይዳከማል እንጂ አይጠናከርም። 80% ኦሮሞ የኦነግ ደጋፊ ነው ብለው የአይጥ መስካሪ ድንቢጦች የሆኑት ኮሎኔሉ ቢዘጋቸውም አሁንም ወደ ህዝብ ጎራ ጠጋ ያሉ መስለው የቀጥረኛን ስራ እየሰሩለት ነው። ከደጋፊ ወደ ነቃፊ ገልበጥ ሲሉ ህዝብ ወይ ሶሪ አላሉትም በዘንድሮ አማርኛ። ነግ ወደ ግሙ ቦታ ተመላሽ ናቸው እናም ነው። ፍኖተ ካርታ ሁሉም በሃፓ ላይ አስከፊ ዘመቻ ከፍተው የቀጠሉት ይህ ህዝባዊ ድርጅት ከህዝብ ጎን የመቆም እድል እንዳይኖረው ነው። ኮሎኔሉ ለስልጣን ከበቃ በኋላ የባዕድ አገር ቀጥረኞች ድርጅቱን በብዛት ሰርገው ሊገቡ ሲጥሩ በገንዘብም ሰላይ ሊገዙ ደፋ ቀና ሲሉ መታዘብ ችለናል። በሶሻል ሚዲያ በተባለውም አጥቂዎችንም አሰልጥነው ለቀውብናል። ደራጀትና ሁለገብ ትግል ማካሄድ አይቀሬ ግዴታ ነው። የአባ ጎን ሆኖ መታገል የሚያዋጣ መንገድ ነው። ህዝብ ድርጅቱን ከደገፈ ህዝብና ድርጅት ነፍሰ ገዳዮችን ሆነ መንጋዘረኞችን አይቀጡ ቅጣት ሊቀጡ እንደሚችሉ ጥርጥር የለውም። ጋንታረ ደሞ ከተዘነበለ ነገራቸውን ሁሉ እናቆመዋለን። አሳን ወደ ተራራ ብለው ሊቀልዱብንም አንፈቅድላቸውም። ሁሉም እንደሚያውቀው የኢትዮጵያ ጠላቶች ሁሉ በጋራም በተናጠልም ይሃፓ ላይ ዘምተው ጎድተውታል ላዳክመውታል። በአባሎቹ ጽናትና ጀግንነት ግን ህልውናውንና ቃል ኪዳኑን ጠብቆ እስካሁንም እየታገለ ነው። ጎጃም፣ ጎንደር፣ አማራው፣ አገው፣ ቅማንቱ፣ ጉምዙ በጋራ ለኢትዮጵያ ታግሏል ከያባ ጋር። ፋኖም ያኔ በሐቅና በምር የሚታገል እንጂ በሳምንቱ የተወለወለ ክላሽንና M14ቱን ይዞ እጅ የሚሰጥ አልነበረም። ያባ ያታግላል፣ ጽናትን ያላብሳል፣ ጀግንነትን አንጸባራቂ ያደርጋል። ከዘንድሮ ምንጣፎች ጋር በቅንጣትም አይመሳሰልም። ያባን እንደግፍ እናጠናክር ማለት ኢትዮጵያን መታደግ ማለት ነው። የዚህን አጥነት ደግሞ ታሪክ ይመሰክራል። ከወሬውና ከፉከራው ቀነስ፣ ከትግሉ ግን በዛ ነበር ነው የድርጅቱ መፈክር። ያባ ጋር ቆመን በመታገል ኢትዮጵያን እንታደግ። ድል ለኢትዮጵያ ህዝብ ትግል፣ ውድቀት ለዘረኞችና ጸረ ኢትዮጵያ ባንዳዎች ሁሉ።
ነፍጠኛ አልከኝ እኮ ነፍጠኛ። አዎ ነኝ ነፍጠኛ፣ የዳር የድንበሬ ያገሬ ዘመዴ። ከዚያም የነፍጠኞች ልጅ ነኝ፣ ያጥንታቸው ፍላጭ፣ የደማቸው ውጤት፣ ሞቶ ያከበሯት የኢትዮጵያ ባለቤት። በነፍጥና በነፍጥ ልዩነቱን ሳታውቅ እነሆ እነሆ ግማሽ ምዕተ ዓመት ከተጣላ ካልክ የነፍጠኞች ልጅ ነኝ። ኧረ እንኳን ከባንዶቹ አልተፈጠርኩ ያኔ፣ ሁኔታዬ ነበር ከሃዲው ወያኔ። ነፃነት የማያውቅ ሸክም ወዳድ ጌኛ፣ በገዛው ይምላል ሲነሳም ሲተኛ። እኔ ልሙት ብሎ ጭራሽ አይነሳም፣ የወራሪ ነው የወራሪን ጫማ ይሻለዋል መሳ። ነጣ ነጣ ሁና ከሚያይ ውድ እናት አገሩ ለፋሽስቶች ግቢ ወርድያ መሆን ነው ኩራትና ክብሩ። ነጻነትም ያው ሸክም ወዳድ ገኛ ለባሪያ ፈንጎች ሲጸልይ የሚኖር ሲነሳም ሲተኛ ያዋረደ መስሎት ይለኛል ነፍጠኛ። አዎ ነፍጠኛ ነኝ። ሸዋረ ግድግድ የቋራው ፊት አውራሪ ወርቁ ኃይለ ማርያም ማሙ ጦና ዑመር ሰመሰ አምረው ብለ ቢትወደድ አዳነች ያጃ ካማ ጌሎ ነፍስ ተሸክመው ተዋግተው አዋግተው ወራሪን አባረው ባስረክቡ አገር በየደረስንበት ውርደት ልብ ሆነን እንዳለን ሀበሻ እንሳደን ነበር ባለቤት እንዳጣ የገበያ ውሻ። አዎ 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 ነፍጠኛ ነኝ። ሀብተ ጊዮርጊስ ደናግዴ ባልቻ አባ ነፍሶ እነ አብርሃም ደግሞ ጫባ ላይ ዘለቀ አሉላ አባ ነጋ እምዬ ምን ይንቅታ የትውብት ሁሉ ዘር አይደረሰና እጅግ ነው አብዲስ አጋ ከአራቱም ማዕዘን በኢትዮጵያ አርበኞች በእነዚያ ነፍጠኞች ነፃ ባንወጣ ሁነን እንኖር ነበር ዕቃ ማጓጓዣ አህያ እናገኛ ገንበጣም ጎባጣ። አዎ ነፍጠኛ ነኝ። በንፍጥና በነፍጥ ልዩነቱን ሳታውቅ እነሆ እነሆ ግማሽ ምዕተ ዓመት ከተጣላ ካውቅ። አዎ ነፍጠኛ ነኝ። በአራቱም ማዕዘን ዘር ሃይማኖት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋራ ሸንተረሩን ተራራ ሰንጥቀው ባያኖራት ኖሮ ኢትዮጵያን አኩርተው ሰንደቋን አልብሰው እንዳላ በሻው በጀርባው ላይ አዝሮ መቀመጫ ወንበር እነ ሲኞር ሲኞሪታን ጧትና ማታ ጭኖ ያጓጉዝ ነበር። እኔ በነፍስና በንፍስ ልዩነቱን ሳያውቅ እነሆ ግማሽ ምዕተ ዓመት ከተጣላ ከሀቅ ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ይለኛል ታሪክ እየናደ። አዎ ነፍጠኛ ነኝ። አዎ ነፍጠኛ ነኝ። አዎ ነፍጠኛ ነኝ።
የኢትዮጵያን ሕዝብ የሚፈታተኑ አደጋዎች። ምርጫ የሕዝብን መብት ለማስከበር የሚያስችል የሕዝብን ይሁንታ የሚያስገኝ ተደርጎ በርካታ አምባገነኖች ከፈረሱ በፊት ጋር ይሆን እንዲሉ ካፋኝ ሕጋቸው መሻሻል ይልቅ የተጭበረበረ ምርጫቸውን ፋይዳ ያለው ለማስመሰል ሲጥሩ ተስተውለዋል። ይህ ታዲያ ሕዝብ በወዶ ፈቃደኝነት እንዲገዛ ለማመቻቸት የታቀደ ነው። አምባገነናዊ ገጽታቸውን በምርጫ የሚሸፍኑበት ጭምብላቸው ደግሞ ሕዝብ ቆጠራ ነው። ለመሆኑ በዘር ያለ ውዴታ የሚለያየው ሕጋዊ ሳይሻር ምን አይነት ትክክለኛ ቆጠራ ይደረጋል ብሎ ማመን ይቻላል? በዛሬት ኢትዮጵያ እንኳንስ ሕዝብን ማስፈራራት ግድያን፣ ጭፍጨፋን መጠየፍ አቅቷቸው ከወንጀለኞች ጋር ተባባሪ በመሆን ግፍ የሚያስፈጽሙት የመንግሥት ተሿሚዎች ባሉበት አገር ውስጥ እንዴት ሆኖ ነው ፍትሃዊ ምርጫም ሆነ የሕዝብ ቆጠራ በሰላም ሊደረግ የሚችለው? ኮሎኔሉ ሕዝብን እያታለለ በፈቃደኝነት ሰንሰለት በእጅና በእግሩ የሚያጠልቅበትን መላ እያቀደለት መሆኑ ግልጽ ነው። እነ ጃዋር በወንጀላቸው ሳይሆን በምርጫ ተወዳዳሪነታቸው ተፈርተው የታሰሩ ለመሆኑ የታሰሩበትን የተለየ እንክብካቤና የእነ እስክንድርን የእስር ስፍራ ማየቱ በቂ ነው። ይህን እስር ምርጫው እስኪያልፍ ድረስ ለማድረግ ምንም ወንጀል የሌለባቸውን እነ እስክንድርን ቀብድ አድርጎ ማሰሩ ደግሞ አለ የሚባል አይደለም። ኮሎኔሉ ሕዝብን የማጭበርበር ዘዴው ሲያልቅበት በድፍረት ንጹሐን ወገኖችን በማስገደል ተሰማርቶ እያስደረገው ነው። ማንኛውም አገራዊ አምባገነን ካደረገው በላይ መለስም ሆነ መንግስቱ የሰበሩትን የወንጀል ሬኮርድ አሻሽሎታል። በተረጋጋሚ ኮሎኔል በአባይ ወንዝ ሙላት በዛፍ ተከላ በንጦጦና በሸገር ፓርክ ያዋዛ የህዝብን ጭፍጨፋ ለማድበስበስ ሲጥር ነው የተስተዋለው። ዛሬ የሰው ልጅ አይኑ ያየ ወደ ሰዓት ውስጥ የሚወረወርበት አይኑ ያየ ቆዳው የሚሸለትበት ዘመን ላይ መድረሳችን እውን ህዝብ መከላከያ ወታደር አለው የሚያሰኝ መሆኑ አለ የሚባል ጉዳይ አይደለም። ኮሎኔሉ ከሷ ቤት የነበሩት ሁለቱም ገዢዎች ያልሞከሩት አይነት ወንጀልን እያሳየን ነው ያለው። ይህን መሳዩን ወንጀል የሚያጠናክረውን የዘር ህገ መንግስት ሳያሽሩ ወደ ምርጫ ማለፍ እንዴት እንደሚቻል የሚያውቀው እሱ ብቻ ነው። ከፍተኛ የህዝብ ድምጽ አግኝቻለሁ ብሎ በተናከረ ደረጃ ወንጀልን ለማስፈጸም እንዲያስችለው ካልሆነ በስተቀር ምርጫ ከህዝብ የመከክር መድረክ ቀድሞ መምጣቱ የህዝብን ሰላም ማስፈን የሚያስችል አለመሆኑ ተደጋግሞ ቢነገረውም ሊሰማ አልቻለም። የሚታየው በህፃንነቱ እናቱ የነገሩትን ህልም እውን ሲያደርግ ነው። በተንበሸበሸ ህዝባዊ ድግስ ዘውድ መጫን አዲስ ንጉስ እንጂ ለውጥ መች መጣ እንዳለው አርቲስቱ። አብያ ያደርገውም ለሚሉ ግብረበላዎች ሲያደርገው መታየቱን ከተከፉ ደጋፊዎቹ ምስክርነት ቃል በሻሸመኔና መሰል ስፍራዎች ህዝባዊ ጭፍጨፋ ከአዲስ አበባ የመሬት ዘረፋና ነዋሪዎቹን ማፈናቀል አብይ ቆሞ አይኑ እያየ የሚያስፈጽማቸው ተግባሮች መሆናቸውን መገንዘቡ በቂ ነው። ለመሆኑ የኮቪድ-19 ህመምተኞች ቁጥር ጨምሯል በሚባልበት በአሁኑ ጊዜ ኮሌራን ምክንያት አድርጎ የተላለፈው ምርጫ የወያኔን ክልላዊ ምርጫ ለማጣጣል ምን ህጋዊ ማስረጃ ይኖረዋል? አገርና ህዝብን መከፋፈል የወያኔም ሆነ እሱን ለማደስ የመጣው ብልጽግና ፓርቲ ተባዩ መመሪያቸው ክልልን የሚወክል እስከሆነ ድረስ ማለት ነው። ያም ሆነ ይህ ቀልቀሎ ስልቻ ነው ነገሩ። ምርጫ ይደረግስ ቢባል የፖለቲካ መሪዎችን ጠራርጎ እስር ቤት ውስጥ ጥሎ እንዴት አድርጎ ነው ዴሞክራሲያዊ ምርጫ ማድረግ የሚቻለው? እንኳንስ ሄደውበት መጥቶ ያላንዳች ህጋዊ እገዳ ባገዛዙ እየታገዘ ግድያ የሚፈጽም ቄሮ የሚባል ነፍሰ ገዳይ ቡድንን አስቀምጦ ምርጫው ኢትዮጵያዊ ሊሆን የሚችለው እንዴት ሆኖ ነው? በአንድ ቤት ውስጥ በአባት ወይም በእናት የሚለያዩ የተናጠል ወንድምና እህት በተለያየ ብሔር ማንነት እንዲፈረጁ የሚያደርገው ህጋዊነትን አስቀምጦ እንዴት አድርጎ ነው የክልል ፖሊሲን ማስፈጸምም ሆነ ትክክለኛ ቆጠራን ወይም የዘር ሐረግን ማወቅ የሚቻለው? ቅይጥነትን ለመብት አልባነት በሚዳርገው የክልል አስተዳደር ህገ ስርዓት ማን ባለመብት ማን መብት አልባ ሆኖ ሊቀጥል ይፈልጋል? አሁንም ተደጋግሞ እየተነገረ ያለው ህዝብን ወደ ባሰል ቂት ለመውሰድ አብይ ቁልፍ ሚና እየተጫወተ ነው ያለው። ህዝብ ተወያይቶና ተነጋግሮ በሰላም ችግሩን እንዳይፈታና ያንድ ወገን ጥቃት እንዲፈጸም እያደረገ ያለው አብይ መሆኑ ግልጽ ነው። ፊትም ቢሆን ሰላማዊውን ከሽብርተኛው ጋር ቀላቅሎ ሲያስገባ ያሰላው ነገር እንደነበር ያረጋግጣል። ጊዜያዊ የሽግግር ወቅት ተፈጥሮ እርቅና ሰላም ይውረድ። ወንጀለኞች በፈጸሙት ይጠየቁ ተባለ እንጂ ህዝብን የዘረፉ አገርን ያራቆቱ በነጻ ተለቀው ወንጀል ይፈጽሙ አልተባለም። የሚፈልገውን የሚያደርገው ኮሎኔል ግን ለህዝብ ጆሮ ጥያቄ ጆሮ ባለመስጠት 4 ኪሎ ከተከለው ፓፓያ እየገመጠ ሲዝናና ይታያል። የሱንና መሰሎቹን መንደላቀቅ ደግሞ የደሃው ህዝብ ተስፋ አድርጎ ለማሳየት የላማልኝ በሰማይ ትርክቱን ጮክ ብሎ ማንበልበሉን ተያይዞታል። ለሁሉም ግን ከሽግግር መንገድ ውጭ ለአገር ሰላምን ማግኘት ማስቸገሩ በግሃድ እየታየ ነው። ድል ለኢትዮጵያ ህዝብ።
Come on, I'm gonna make it. ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ ቅጽ 41 ቁጥር 2 ጥቅምት 2008 ዓመተ ምህረት ረሃብ ለምን ደፈረን ያገራችንን ስምና ዝና በማጉደፍ የታወቁት ረሃብና ጠኔ ዘንድሮም ጓዛቸውን ተቀለው ይዘው አገራችንን እየጎበኙ ነው። በአሁኑ ወቅት 8.2 ሚሊዮን የሚሆን ህዝብ በረሃብ አለንጋ እየተገረፈ ሲሆን ከጥቂት ጊዜ በኋላ ይህ ቁጥር ወደ 15 ሚሊዮን ያድጋል የሚል አስተያየት ጉዳዩን ከሚያውቁ ባለሙያዎች እየተነገረ ነው። በተለያዩ አገሮች በተለይም በማደግ ላይ ባሉ ድርቅ፣ የዝናብ እጥረት፣ የምርት መቀነስ ወዘተ በየጊዜው የሚከሰት ሲሆን ዜጎች በረሃብና በጠኔ ተሰቃዩ ሲባልና ባለም አቀፍ ደረጃ መጽዋት ሲለምኑ ግን አይታይም። ለምን የሚለው ጥያቄ ሁሉም ላይ የሚያቃጭል ነው። በየጊዜው በአገራችን እየተከሰተ ያለው ድርቅና የዝናብ እጥረት ለምን ዜጎቻችንን ለረሃብና ለእልቂት ያጋልጣል? አገራችን በኢኮኖሚ በድርብ አሃዝ አድጋለች፣ መንጥቃለች፣ በዓለም ፈጣን የኢኮኖሚ እድገትን አሳይታለች ተብሎ ነጋ ጠባ እየተለፈፈ ለምንድን ነው አሁንም ምጽዋት ለማኝ የሆነችው? መፍትሄውስ ምንድን ነው? የሚሉትና ሌሎች መሰል ጥያቄዎች በአእምሯችን የሚብላሉና መልስ ማግኘት የሚሹ ናቸው። ያለመታደል ሆኖ የአገራችን አርሶ አደር በገዛ አገሩ ላይ እንደ ዜጋ ክብሩ ተጠብቆም ሆነ መብቱ ተከብሮለት አያውቅም። በሚያመርተው የእርሻ ምርት ወገኑን በቀለብ ቀጣርጎ የያዘ ከመሆኑ ሌላ የአገሩን ሉዓላዊነትና ክብር ለማስጠበቅና አገሩን ከውጭ ወራሪዎች ለመከላከል አኩሪ የዜግነት ተግባራት የፈጸመ ዛሬም እየፈጸመ ያለ የህብረተሰብ ክፍል ነው። ይህ የአገሪቱ ዋልታና መሰረት የሆነው አኩሪ ዜጋ በተለያዩ ጊዜያት ስልጣን በያዙ ገዢዎች እንደ ዝቅተኛ ዜጋ እየተቆጠረ መብቱ እየተረገጠና ፍዳውን እየቆጠረ ኑሯል። የባሰ አታምጣ እያለ የተለመደ ስቃዩን ችሎ የቆየው ያሳለፈው ስቃይ አልበቃ ብሎት ዳቦ ከሌለ ድንጋይ ብላ ከሚሉ ደፋርና ወሮ በላ ካድሬዎች ዘመን ደርሷል። በአጼው ዘመነ መንግስት በአርሶ አደሩ ላይ ይፈጸም የነበረው ግፍ መከራና ስቃይ በውል ያጤኑ አርሶ አደሩ ተቸግሮ ተርቦና ተጠምቶ ያስተማራቸው ወጣት ተማሪዎችና ምሁራን መሬት ላራሹ ለላብ አፍሳሹ ዳቦ ለተራበው የሚለውን መፈክር የትግል አርማቸው አድርገው አገዛዙን ሲቃወሙ የነበሩት የአርሶ አደሩ ችግር የጠቅላላ የሀገሪቱ ችግር መሆኑን በውል በማጤን ነበር። በሚያዝያ ወር 1964 ዓመተ ምህረት ለብዙሃኑ የቆመውን ታጋይ ድርጅት ኢሃፓን የወለደው ይኸው የአርሶ አደሩና በአጠቃላይም የጭቁኑ ህዝብ ፍዳና መከራ ነበር። በወቅቱ የነበሩት ተማሪዎችና የካቲት 1966ቱ ህዝባዊ እንቅስቃሴ አራማጆች መሬት ላራሹ ለላብ አፍሳሹ ብለው ህዝባዊ መፈክር ያስተጋቡለት በግንባር ቀደምትነት የታገሉለትና ከፍተኛ መስዋዕትነት የከፈሉበት የመሬት ጥያቄ እስከዛሬ አልተመለሰም። አርሶ አደሩ ዛሬም የመሬቱ ባለቤት አልሆነም። የመሬት ጥያቄ በአገራችን በአግባቡ መልስ እስካላገኘ ድረስና መሰረታዊ የሆኑት የኢትዮጵያ ህዝብ የፖለቲካ፣ የኢኮኖሚ፣ የማህበራዊና የፍትህ ጥያቄዎች በአግባቡ እስካልተፈቱ እስካልተመለሱ ድረስ አገራችን ከመከራ ከችግርና ከረሃብ ተላቃ በኢኮኖሚ በልማትና በስልጣኔ ጎዳና መራመድ የምትችል አይሆንም። ኢትዮጵያ አገራችን የዕለት ጉርስና መጠለያ የሌለው ህዝብ የሚተራመስባት የምድር ሲኦል ሆናለች። ሁሉም የኢኮኖሚ የማህበራዊ የአገልግሎት ዘርፎች ከፍተኛ ቀውስ ውስጥ ገብተዋል። በምግብ እህል ራስን መቻልና መሰረታዊ የሆኑ የፍጆታ እቃዎችን በአገር ውስጥ ማምረት የሚያስችሉ ሁኔታዎች አልተፈጠሩም። ከጊዜ ወደ ጊዜ ተለዋዋጭ የሆነው የዋጋ ንረት የሰራተኛውን የነፍስ ወከፍ ገቢ በከፍተኛ ሁኔታ ስለጎዳው ቁጥሩ ከፍተኛ የሆነው ስራ አጥ የጥቂቱ አምራች ጥገኛ በመሆኑ የተነሳ በሚሊዮኖች የሚቆጠሩ ኢትዮጵያውያን ተመጽዋች ረሃብተኛ ለመሆን ተገደዋል። ወያኔ ከጥቂት ከበርቴዎችና ከባዕዳን ባለቱጃሮች ጋር የጥቅም ተካፋይ በመሆን መሬትና የአገሪቱን የተፈጥሮ ሀብት በጥቂቶች እጅ እንዲገባ በማድረጉ የተነሳ በሀብታምና በደሃው መካከል ያለው ልዩነት በሚያስደነቅጥ ደረጃ እጅግ ሰፍቶ ይገኛል። የደርግ የእዝ ኢኮኖሚ የወደቀ ቢመስልም መልኩና ስልቱን ለውጦ ዛሬም እንደ ትናንቱ የአገሪቱ ዋና ዋና የኢኮኖሚ አውታሮች በወያኔ ቡድን በሞኖፖል በወያኔ የእዝ ኢኮኖሚ ተይዞ ይገኛል። ለሀገሪቱ ኢኮኖሚ እጅግ ጠቃሚ የሆኑ የተለያዩ የማምረቻና የማከፋፈያ ድርጅቶች ወያኔ በፈጠራቸውና በሚቆጣጠራቸው የግል ድርጅቶች ቁጥጥር ስር ገብተዋል። የጥምር አሃዝ እድገት አሳየ እየተባለ በወዳጆቹ ይዘፈንለት እንጂ ወያኔ በየወቅቱ የሚቀይሳቸውና በስራ ላይ የሚያውላቸው የኢኮኖሚ ፖሊሲዎች እድገትን የሚያስገኙ ሳይሆን ኢኮኖሚውን የባሰ ችግር ውስጥ የሚከቱ ሆነው ተገኝተዋል። የነጣና የዕለት ጉርስ የሌለው ህዝብ ቁጥር ወደ 46 ሚሊዮን ይደርሳል። ከባድ በሆነ የድህነት አረንቋ ውስጥ ካሉት ኢትዮጵያውያን መካከል ወደ 38 ሚሊዮን የሚጠጉት በገጠሩ አካባቢ የሚኖሩ ሲሆን ጠሪዎቹ የከተማ ነዋሪዎች ናቸው። የወያኔ ባለስልጣናት ድርቅ እንጂ ረሃብ የለም በማለት በተደጋጋሚ ያሰጥሩንባቸውን ቢያጮሁም በተለያዩ የሀገራችን ክፍሎች በገባው ድርቅና ተያይዞ በተከሰተው ረሃብ ምክንያት በተለያዩ ቦታዎች የቀንድና የጋማ ከብቶች መሞታቸው ሲታወቅ በቅርቡ ረሃቡ የሕፃናትን ሕይወት እየቀሰፈ መሆኑ ተዘግቧል። የሕዝብ ቁጥር በፍጥነት እያደገ በሄደበት ሁኔታ የምግብ አቅርቦቱ ተመጣጣኝ ካልሆነ ከድርቁ በተጨማሪ ሕዝብን ለረሃብና ለጠኔ የሚዳርግ መሆኑ ግልጽ ነው። ከ175 የሚሆነው የገጠሩ ነዋሪ ሕዝብ ዛሬም በንጹህ የመጠጥ ውሃ እጦት ይሰቃያል። የጤና ጉዳይ ከተነሳም አምራቹ ኃይል ለወባ፣ ለሳምባ ነቀርሳና ለሌሎች ተላላፊ በሽታዎች የተጋለጠ በመሆኑ በምርት ላይ የሚያደርሰው ችግር ቀላል አልሆነም። በሀገራችን ለሚታየው መጠነ ሰፊ ድህነትና እየተመላለሰ ለሚጎበኘን ረሃብ በዋነኛነት ተጠያቂው የመልካም አስተዳደር እጦት ነው። የኋላ ቀርነታችንና የድህነታችን ምንጭ የአስተዳደር ድክመት፣ የአመራር ጉድለትና የፍትህ መዛባት መፈራረቃቸው ለመሆኑ የአደባባይ ምስጢር ከሆነ ዘመናትን አስቆጥሯል። እነሆ ዛሬም ቢሆን ታታሪና ጠንካራ ሰራተኛ የሆነው የኢትዮጵያ ሕዝብ የድካሙን ፍሬ መጠቀምና መቋደስ ያልቻለው ከጎኑ የሚቆም የሚረዳው አይዞህ የሚለውና የሚያስተባብረው መሪ ባለማግኘቱ ነው። ወያኔ ከፍጥረቱ ጀምሮ በየጊዜው በሚፈጽማቸው ጸረ ሕዝብና ጸረ አገር ተግባራት የሕዝብ አመኔታን ያላገኘና ከሕዝብ የተነጠለ መሆኑ ግልጽ ነው። በሕዝብ ላይ ያለው የበቀል ስሜትና ጥርጣሬ ከፍተኛ በመሆኑ ሕዝብ በፖለቲካው ብቻ ሳይሆን በልማት አጀንዳዎች ላይ በነጻነት እንዳይመክርና እንዳይሳተፍ አድርጓል። አገዛዙ በየጊዜው የሚያወጣቸው የኢኮኖሚ መመሪያዎችና ፖሊሲዎች እንዲሁም እነዚሁኑ ተግባራዊ ለማድረግ የሚወስዳቸው እርምጃዎች የሚያረጋግጡት ይህንኑ እውነታ እንጂ የሀገር ውስጥ ባለሀብቶች ያላቸውን ንዋይ በኢንዱስትሪና ልማት ዘርፍ እንዲያውሉ የሚያበረታታ አይደለም። የወያኔ አገዛዝ ከታሪክና ከስህተት ለመማርና ተምሮም ለመስተካከል ባህሪውና ተፈጥሮው የማይፈቅድለት በመሆኑ በየጊዜው ለሚከሰቱ እንደ ድርቅና ረሃብ ለመሳሰሉት ችግሮች ዘላቂ የሆነ መፍትሄ ከመስጠት ይልቅ ተፈጥሮንና ለጋሽ አገሮችን ሲኮንን ሲያወዝ ይደመጣል። በዓለማችንም ሆነ በአገራችን የድርቅ ክስተት የረጅም ጊዜ ታሪክ ያለው የተፈጥሮ ባህሪ ነው። ድርቅ ጥንትም ሲከሰት የነበር ዛሬም ሆነ ወደፊት ሊከሰት የሚችል የአየር ለውጥ ነው። ለድርቅ መንስኤ ናቸው ተብለው ከሚጠቀሱት ምክንያቶች ውስጥ የሕዝብ ቁጥር መጨመር፣ ለእርሻ ተግባር የሚውለው መሬት ለምነት መቀነስ፣ ከኋላ ቀር የአስተራረስ ዘዴ የተነሳ ከእርሻው ክፍለ ኢኮኖሚ የሚገኘው የምርት ውጤት ሕዝቡን መመገብ አለመቻሉ የሚሉት ዋና ዋናዎቹ ሲሆኑ በአንድ አገር ውስጥ ለሚከሰት ረሃብ ግን ምክንያቱ በስልጣን ላይ ያለው አገዛዝ የሚከተለው የተሳሳተ የኢኮኖሚና የልማት ፖሊሲ መሆኑ ጥርጥር የለውም። ወያኔ መሬትን በመንግስት ቁጥጥር ስር ያደረገው በዘር ላይ የተመሰረተ የፖለቲካ ፖሊሲውን ለማራመድና ሕዝብን በመያዣነት ለማፈንና ለመቆጣጠር ነው። በዚህ ጨቋኝ ፖሊሲ የተነሳ ግን በሚሊዮን የሚቆጠሩ ወገኖቻችን ለረሃብና ለበሽታ ተጋልጠዋል። መሬት በአገዛዙ ቁጥጥር ስር በመዋሉ ታታሪውና አምራቹ አርሶ አደር በትጋት ወደ ልማቱ እንዳያተኩር ትልቅ ጋሬጣ ደቅኖበታል። ዛሬ በወያኔ ብልሹ ፖሊሲ ምክንያት የብር ዋጋ እጅግ በመቀነሱ ለዘመናዊ እርሻም ሆነ ለፋብሪካ የሚሆኑ መሳሪያዎችንና ጥሬ ዕቃዎችን ከውጭ ለማስመጣት ለሚጥሩ አገር በቀል ባለሀብቶች የውጭ ምንዛሪን ማግኘት የሰማይን ያህል ርቆባቸዋል። የሀገር ውስጥ ባለሀብት كبانك تبدرو يلمات سرع انداك كهيد ودلدو نروب بتال بانصارو يوياني بالسلطانات يعقريتو انتراهب تيهونون لم يرشامريت هزبون يفنات كالونا يبارارو لوج بالهافتوج بركاش بمجبجب كفتن يغنزب بمزرف لاي يغنيالو بأغر وست بانكوش بانستنيا ولدنا كاكارت نصا يهونا اندوسترين ما صفات بميل فيز يه چاينا يه ترك يه هند يه باكستاننا يعرب وزادة تجاروش بكاللالو آغاريتون اندي كرامتو برون كفتولا چوال وياني بزي بچاساي قطة آغاراتشن كاللات 1,127,200 سكوير كيلومتر يقودا صفات مريتوست 64,000 سكوير كيلومتر ويم 600 يميونون مريتاچنن لسودان آسالفو ستوال يخ لبعاد يتستو مريت بيانس كولت متو عمتات بلاي بيتيوبيا يقزات قطط ترسر يقوي يلمونو بالماك اف درجة يتمسكرنو بركاتا يعلماك اف يمر مرتك وامات الناطناتو اچن درقاق تتكونا አገራችን በከርሰ ምድሯ በሚገኝ ሀብትም ሆነ ከምድር በላይ ባላት የተፈጥሮ ሀብት የበለጸገችና በቂ ክምችት ያላት አገር ናት። ያለመታደል ሆኖ ግን በዓለም ላይ ስሟ የሚጠራው በድህነትና በረሃብ ነው። በመሰረቱ ድርቅ ብቻውን ለረሃብ አይዳርገም። ድርቅ ረሃብን የሚወልደው የህብረተሰቡ ኢኮኖሚያዊና ማህበራዊ መሰረት ደካማ ሲሆን ብቻ ነው። ጠንካራ የኢኮኖሚ መሰረት ያላቸው በማህበራዊ ተቋምና አገልግሎት በሚገባ የተደራጁ አገሮች ድርቅን ሳይሆን የድርቅን ተጽዕኖ መቋቋም ችለዋል። በድህነት ላይ የተመሰረተ ኑሮና ከእጅ ወደ አፍ የማምረት ዘይቤ በአንድ ወቅት የሚደርስ የሰብል መበላሸትን ወይም መቀነስን ሊቋቋም የማይችል መሆኑ ግልጽ ነው። አንድ የድርቅ ወቅት ህዝቡን በስደት ለመፈናቀልና ለእልቂት ይዳርጋል። ባንጻሩ ጠንካራ የኢኮኖሚ መሰረት ያለው ከእጅ ወደ አፍ ከሆነ አምራችነት የተላቀቀ ከአመት ልብስና ከለት ጉርስ በብዙ እጅ የበለጠ ምርት የሚያመርት ህዝብና ለክፉ ቀን የሚሆነውን ጥሪት ያዳበረ ህብረተሰብ በአንድ ወይም በሁለት ዓመታት በሚከሰት ድርቅ ለረሃብና ለሞት አይዳረግም። በመሆኑም የረሃብ መሰረታዊ ምክንያት ድርቅ ሳይሆን ድህነትና ኋላ ቀርነት ነው። የድህነትና የኋላ ቀርነት ዋና መንስኤ ደግሞ የዴሞክራሲና የመብት አለመረጋገጥ እንዲሁም የመልካም አስተዳደር የፍትህ እጥረት ነው። ዛሬ በአገራችን በየአመቱ በረሃብ አለንጋ የሚጠበሰውና የሚሰቃየው ወገናችን የመስራት ችግር ኖሮት ወይም ችግርን የመቋቋም ችሎታ አንሶት አይደለም። የኢትዮጵያ ህዝብ እጅግ ታታሪና የፈጠራ ችሎታም ያለው ህዝብ ነው። የአገሪቱ መልካ ምድራዊ አቀማመጥ አስቸጋሪ በሆነበት ተራራማና ገደላማ ቦታዎች እንኳን ሳይቀር ወገቡን በገመድ ጠፍሮ ከገደል ላይ ተንጠልጥሎ ቆፍሮ ለማምረት የሚጥርና የሚለፋ በራሱ የሚተማመን ኩሩ ህዝብ ነው። ለማፈሩ በጎርፍ ተጠርጎበት ማምረት ያቀተው ከዳገት የወረደውን ደለል አጠራቅሞ አፈሩን በማልማት ለማምረት የሚችል ትጉ ህዝብ ነው። ሰብሉ በዱር አራዊትና በአዋፍ እንዳይበላበት ማማ ሰርቶ ሲከላከል የሚውል ዝናብና ቁርሳ አግደው ሲንከራተት በወባና በተስቦ በሽታ እየተሰቃየ ግን በደካማ ጉልበቱ እንኳን አርሶ ለመብላት የሚጥር ታታሪ ህዝብ ነው። ህዝባችን ለረሃብ የተዳረገው ያገሪቱ የተፈጥሮ ሀብት ደሃ ሆኖ አይደለም። ለርሻ አመቺ ከሆነው 16 ሚሊዮን ሄክታር መሬት ውስጥ ስራ ላይ የዋለው በጣም ጥቂቱ ነው። ታታሪና አምራች ህዝብ ይያለን ስራ ላይ ያልዋለ የሀብት ምንጭ ሞልቶ ለምን ተራብ ብሎ መጠየቅ አግባብነት ያለው ጥያቄ ነው። መልሱም ግልጽና አጭር ነው። ያገራችን አርሶ አደር የሚያግዘው ሳይሆን የሚጫነው የሚሰጠው ሳይሆን የሚነጥቀው ስለበዛበት ነው። አምራቹ ኃይል የተረጋጋ ህይወት ኖሮት ኑሮን ለማሻሻልና በተሰቡን በሚገባ መግቦ ለማሳደር ያንዴም ፋታ ያገኘበት ወቅት አለ ለማለት ያስቸግራል። በገዢዎቹ የሚወጡት የኢኮኖሚ የርሻ ፖሊሲዎች በሙሉ ራስን መቻልን በራስ መተማመንንና ምርታማነትን የሚያበረታቱ አልነበሩም፣ አሁንም አይደሉም። የሚቀየሱት የኢኮኖሚ ፖሊሲዎች ሁሉ የህዝቡን ያደጋ መከላከያ ስልቶች የሚያዳክሙ ምርትንና ምርታማነትን የሚያገቱ ከመሆናቸውም አልፎ ህዝብ በመንግስት ላይ መንግስት በህዝብ ላይ እምነት እንዳይኖረው ስለተደረገ ህዝቡ ለድህነትና ለችግር ተጋልጧል። በድርቅ ተጽዕኖ በቀላሉ የማይደፈረው አካባቢ ዛሬ በአነስተኛ የሰብል መጥፋት የተነሳ ህዝቡ ለከፋ ረሃብ ተዳርጓል። ለክፉ ቀን ብሎ እህል በጉድጓድ ያስቀምጥ የነበረውና ለዘር ይሆነኛል ብሎ ያስቀመጠውን እህል መብላት እንደ እርም ይቆጥር የነበረው አርሶ አደር በአገዛዙ የኢኮኖሚ ፖሊሲ የተነሳ ዛሬ ጥሪት እንኳን እንዳይኖረው ተደርጓል። አርሶ አደር ሆኖ የኔ ነው የሚለው የግል ማሳ፣ ገበሬ ሆኖ ለማረስ የሚያስችለው ጥማድ በሬ የለውም። አርሶ አደሩ ዛሬ ያገዛዙ ጭሰኛ ሆኗል። እነዚህና ከሌሎች የተሳሳቱ ያገዛዙ የፖለቲካ የኢኮኖሚና የማህበራዊ ፖሊሲዎች ጋር ተዳምረው የኢትዮጵያን ብሔራዊ ኢኮኖሚ መቅኖ ከማሳጣታቸውም በላይ ህዝቡን ለስደት ለረሃብና ለበሽታ ዳርገውታል። ወያኔ በህዝባችን ላይ ግፍና ደባ እየፈጸመ ያለው በነጻ ኢኮኖሚ መርህ ስም ነው። በነጻ የገበያ ኢኮኖሚ ስም የአገሪቱ ሀብት ጎሳዊ ለሆነ አፍላዊ ጥቅም ውሏል። ወያኔ ሀብትን ወደ ግል ይዞታ ማዛወር በሚል ሰበብ ከውርስ ባልተለየ ሁኔታ የህዝብን ሀብትና ንብረት በምርጥ አባላቱና በዙሪያው በኮለኮላቸው ተለጣፊ ድርጅቶች አባሎችና ቤተሰቦቻቸው ስም በእጁ አስገብቷል። በልማቱ መስክ ለራሱና ለሀገር ኢኮኖሚ ግንባታ ቁልፍ ሚና ሊጫወት የሚችለው የተማረና በስራ ልምድ ተመክሮን ያካበተው የሰው ኃይል ስራው እየተባረረና እየተሰደደ በመስኩ እውቀትና ልምድ በሌላቸው ያገዛዙ ካድሬዎች እንዲተኩ ተደርገዋል። ወያኔ በሚከተለው የጎሳ የአፓርታይድ ፖሊሲ የተነሳ የሀገሪቱ ዜጎች በሙያቸው በጉልበታቸውና በገንዘባቸው በአገራችን የተለያዩ ክፍሎች እንዳይዘዋወሩና በፈቀዱት የሥራ መስክና አካባቢ እንዳይሰሩ ማነቆ በመሆኑ ለሥራ አጥነትና ለረሃብ ተዳርገዋል። አገዛዙ ከተወሰነ ክልል ውጭ ባሉ የአገሪቱ ክፍሎች የልማት ሥራዎች እንዳይሰሩም ሆነ መዋለ ንዋይ እንዳይፈስ የማይሸርበው ሴራ የለም። በሌላ በኩል ደግሞ ለመዋለ ንዋይ አቅርቦት እየተባለ የተለያዩ ጥቅሞችን በስውር ዘዴ በማግኘት የወያኔ ባለስልጣናት በብድር ስም በገፍ ወደ አገር ውስጥ የሚያስገቡት ገንዘብ አገሪቱን ከፍተኛ ዕዳ ውስጥ ዘፍቋታል። የከተማንም ሆነ የገጠር መሬትን ባለቤትነት በሞኖፖል በመያዝ ህዝቡ ያገዛዙ ጭሰኛ እንዲሆን ከማድረጉም በላይ በሊዝ ፖሊሲ ስም የአገሪቱ አንጡራ ሀብት የሆነውን መሬት ለባዕዳን አሳልፎ በመሸጡ ኢትዮጵያዊ ዜጋ በአገሩ የበይ ተመልካች እንዲሆን ተገዷል። ይህ አጥፊ የኢኮኖሚ ፖሊሲ ሆን ተብሎ አገሪቷንና ህዝቧን በመግደል ወያኔን በስልጣን ላይ ለማቆየትና የቡድንና የጎሳ ፍላጎትን ለማሟላት በረጅሙ ታቅዶ የተዘጋጀ ሲሆን በዚህ ፖሊሲም ተጠቃሚዎቹ ወያኔና ባዕዳን ኃይላት መሆናቸው በገሃድ የሚታይ ነው። የወያኔ አገዛዝ ለባዕዳን ጥቅም ያደረ ከመሆኑም በላይ በየጊዜው ከባዕዳን ጋር ከህዝብ ጀርባ በሚያደርጋቸው ውሎችና ስምምነቶች የተነሳ በህዝብ ላይ የሚደርሰው ችግርና መከራ ተባብሶ ይገኛል። የሀገራችን የተፈጥሮ ሀብት የሆኑት ብርቅዬ የዱር እንስሳት፣ የተፈጥሮ ደኖችና የውሃ ሀብቶቻችን ለከፍተኛ አደጋ ተጋልጧል። እዚህም የተነሳ ለዘለቄታው በአገራችን ያየር ንብረት ላይ ሊከተል የሚችለው አሉታዊ ስጋት በመስኩ የተሰማሩ ባለሙያ የሆኑ ምሁራን የሚያወጧቸው ጥናቶች ያመለክታሉ። ሀገራችን ኢትዮጵያ በዓለም ከመጨረሻዎቹ ተርታ ደሃት ተብለው ከተመደቡት አገሮች መካከል አንዷ ናት። 80% የሚሆነው ህዝብ የሚተዳደረው በእርሻው የኢኮኖሚ ዘርፍ ሲሆን መሬት በመንግስት ስም በወያኔ አገዛዝ ቁጥጥር ስር ስለሆነና አርሶ አደሩ መሬቱን የኔ ነው ብሎ እንደ ልጁ ተንከባክቦ እየጠበቀ ምርታማነቱን ለማሳደግ ባለመቻሉ የእርሻው ክፍለ ኢኮኖሚ ያምራቹን አርሶ አደርም ሆነ የከተማውን ነዋሪ የምግብ ፍጆታ የሚያሟላ ሆኖ አልተገኘም። ስለሆነም ዋናው ችግር አርሶ አደሩ በሚያርሰው መሬት ላይ የይዞታ መብት ብቻ ሳይሆን የባለቤትነት መብት ማለትም መሬቱን የመሸጥ፣ የመለወጥ፣ የማውረስ፣ በዋስትና የማስያዝ ወዘተ መብቱን ማወቅና በሕግ ማረጋገጥ ባለመቻሉና ያገዛዙ የወያኔ ጨፈኛ በመሆኑ እንደሆነ ሊሰመርበት ይገባል። ከዚያ ዙሪት መውጣት የሚቻለውና የአገሪቷን የልማት እርምጃ አፋጥኖ ህዝቡን ከድህነትና ከረሃብ ማላቀቅ የሚቻለው በቅድሚያ በአገሪቱ የህዝብን መብት የጠበቀና ህዝብን ያሳተፈ ዴሞክራሲያዊ የፖለቲካ ስርዓት እውን ሲሆንና የአገርንና የህዝብን ብሔራዊ ጥቅም ያስቀደመ የኢኮኖሚ ፖሊሲ ተነድፎ ተግባራዊ ሲሆን ነው ብሎ ኢህአፓ ያምናል። የህዝብ መሰረታዊ ነጻነትና መብት መከበርና የኢኮኖሚ እድገት ተነጣጥለው የሚታዩ አይደሉም። ሁለቱ ተደጋጋፊዎች እንጂ ተጻራሪዎች አይሆኑም። በነጻ የመንቀሳቀስ የማሰብና ሐሳብን ወደ ተግባር የመቀየር ነጻ መብት ከሌለ የራስ አነሳሽነትንና አፍላቂነትን መሰረት ያደረገ የልማት እንቅስቃሴ ከቶም የሚቻል አይሆንም። ወያኔ በዘር ላይ የተመሰረተ የክልል አገዛዝን አዋቅሮ ባለበት ሁኔታ በጋራ ወይም በህብረት ላይ የተመሰረተ ብሔራዊ አገራዊ እድገትና ብልጽግና ከቶም ሊመጣ የማይችል መሆኑን ኢህአፓ ደጋግሞ ገልጿል። ስለሆነም ድርቅን እንቆጣጠራለን የሚል ቅዠት ባይኖረንም በድርቅ ሳቢያ እየገባ በየጊዜው ወገኖቻችንን የሚጨርሰውን ረሃብ ለአንዴና ለመጨረሻ ጊዜ ለማጥፋት የወያኔን አፋኝ ዘረኛና አምባገነን አገዛዝ በተባበረ ክንድ እናስወግድ እንላለን። ረሃብ ከሀገራችን ይጠፋል። ህዝብ በተባበረ ትግል መብቱን ያስከብራል።
ከርሞነ ፋሽስቶ ያጎነበስ ዛሬም ነቆጠኑ እንበረከከ የነጻነት ዋጋ ድንበሩ ከዚያ ነው በዘመን አትመር ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ቅንነት የሞላው ሁሉንም ያቀፈ
አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናጨንፋለን ግንባርክን አሳየ
ግንባርክን አሳየ